እየተሰናበት ነው ያለነው የፈረንጆቹ 2020 አመት ባለም ዙሪያ በብዙ ፈታኝ ሁኔታዎች የተሞላ ነበር። ሚሊዮኖችን ለሞት ከዳረገው ኮቪድ-19 ወረርሽኝ አንስቶ የዓለም ኢኮኖሚ ማሽቆልቆል፣ የማህበራዊ ግንኙነቶች መቋረጥና ኢትዮጵያን ጀምሮ በተለያዩ ሀገራት የተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች እንዲሁም ግጭቶች ብዙዎችን የፈተኑ ነበሩ። ስመኝሽ የቆየ የፈረንጆቹ 2020 እንዴት አለፈ? በመጪውስ 2021 ምን ይጠበቃል ስትል የተለያዩ እንግዶችን አነጋግራለች። እንደሚከተለው ይቀርባል።
2020ን ያክል የሰው ልጆችን የፈተነ አመት ኖሮም ያውቀ አይመስልም። በአውስትራሊያ ደንኖች ውስጥ በተፈጠረ ከፍተኛ የእሳት ቃጠሎ የጀመረው አመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከ1.8 ሚሊዮን በላይ የሚሆን ህይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ ለመረጋጋት የወለዷቸው ግጭቶች ለበርካቶች ህይወት መጥፋት፣ መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በመናገባደደው አመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን አመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል።
በኢትዮጵያ ላይ ለሶስት አመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አስረክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው። አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል። የኢትዮጵያ ችግሮች ምንድን ናቸው? የወደፊት ዕጣ ፈንታቸው ምን ይመስላል? እዚህ ላይ የደረስንበት መንገድ ምንድን ነው? የሚሉትን ብዙ ነገሮችን ለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው ብዬ የተሳሳትኩ አይመስለኝም።
ኢትዮጵያውያን እንደ ህብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው 2021 ዓመተ ምህረት የበርካቶች ቁስል የሚሽርበት አመት እንደሚሆን ተስፋ ያደርጋሉ።
እንደ ህብረተሰብ ከታመምን የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት፣ በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝቡን በሚያንቀሳቀስ መንግስትን፣ የተለያዩ ተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ እጣ ፈንታ የምንወያይበት ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ።
ሌላው በዚህ በ2020 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ 2020 በአጠቃላይ በኢኮኖሚ አኳያ አስጨናቂ አመት እንደነበር ይገልጻሉ።
በዚህ በኑሮ ውድነትና ከሱ ጋር ተያያዥ በሆኑ የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ ከኢትዮጵያ ብር አጌንስት ዶላር በአማካኝ ወደ 20% አካባቢ ነው በየአመቱ አሁን አቅሞች እያጣ ያለው። ከዚህ ጋር በቀጥተኝነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው የመጣው። ይሄ በጣም አስጨናቂ ነው። ለህብረተሰቡም በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ብዬ አስባለሁ።
በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚህ አመት በተለይ በቡና፣ በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው አመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶችና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ።
በተለያዩ ቦታዎች ላይ የምንሰማቸው ግጭቶች፣ አለመረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎቹ ነገሮች ቀስ እያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝ እና ግን ወደፊት ደግሞ ስናይ ትልቁ እንደ ቻሌንጅ እኔ የማየው ኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይህንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቅረፍ ከሚደረግ መመካከር ባልተናነሰ በዚህ በኑሮ ውድነትና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት።
በምናገባድደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ጎን ለጎን ተያይዞ በስፋት የተነሳው የሐሰተኛ መረጃዎች ስርጭት ነው። በአሜሪካን ሀገር የሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ 2020 እውነትን ከሐሰት መለየት ከባድ የነበረበት አመት እንደሆነ ይገልጻሉ።
ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በዓለም አቀፉም መገናኛ ብዙሀን ሀገር ውስጥም ባሉ የመገናኛ ብዙሀን ብዙ መረጃዎች እየተሳሳቱ ሆን ብለውም ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል።
በማወቅም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ህብረተሰቡ ለበርካታ ቀጥተኛና ተዘዋዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው በተለይ በመጪው የፈረንጆች አመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲያስረዳሉ።
እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ እያስባሉ፣ በተለይ ደግሞ ይሄ የሚዲያ ሊትሬሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ የማደርገው ነገር ይሄ ነው። ሁለተኛ እንግዲህ መጪው 2021 ኢትዮጵያ ውስጥ ምርጫ ይካሄዳል። እኔ ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋም አደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀና ምርጫውን አሸንፎ ስልጣን የሚይዘው አካል ሀገርን የማረጋጋት ስራ ይሰራል ብዬ ተስፋ አደርጋለሁ።
2020 በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሐሰተኛ መረጃዎችን፣ የጥላቻ ንግግሮችንና ጥቃት ቀስቃሽ መልእክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት አመት ነበር። ከነዚህ አንዱ ደግሞ ዮሐንስ ሞላ ነው።
እርስ በርስ በመነቃቃት ምን ማድረግ እንችላለን ብለው እርምጃዎችን ለመውሰድ ለመቆጣጠርና ለማስቆም የትክክለኛ መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ፣ ይህንን ማድረግ አይችሉም ብሎ ለመከላከልም እንቅስቃሴዎች የተደረገበት አመት ነው። በዚያው ልክ ለምሳሌ የኔትወርክ አግኝቶች ብጭ የሚለው ፌስቡክ ላይ እና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ።
በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብ እና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎችን ህይወት ያቀለለና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነርና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አድኛ ይገልጻል። ያዮቢ ሲል ባቋቋመው የኢንፎርሜሽን ቴክኖሎጂ ትምህርት ቤት በዚህ አመት ብቻ ከ200 በላይ የሚሆኑ ኢትዮጵያውያኖችን በነጻ ያሰለጠነው ዮሴፍ ቴክኖሎጂን ለመልካም ስራ ካዋል ነው በቀጣይ አመታት ህይወታችንን የሚቀይር ነው ይላል።
እንግዲህ ወደፊት ስናይ ቴክኖሎጂ የሚያመጣቸው ብዙ ለውጦች ይኖራል። ለምሳሌ አርቲፊሻል ኢንተለጀንስ የሚባል የቴክኖሎጂ አንድ ፓራዳይም ተፈጥሯል። በስሩ ማሽን ለርኒንግ፣ ዳታ ሳይንስ የሚባሉ ፊልዶችን ይዞ ማለት ነው። አርቲፊሻል ኢንተለጀንስ በአግሪካልቸር ዙሪያ፣ በሜዲሲን፣ በኤጁኬሽን፣ ኢቨን በፋይናንስ ዙሪያ እጅግ በጣም ትልቅ ሮል ይኖረዋል ማለት ነው። ሌላው በተለይ የኮቪድ ያመጣው ኢምፓክት ወደፊትም ትልቅ የሆነ ሽፍት ይኖረዋል ብዬ አስባለሁ። ለምሳሌ ቤት ውስጥ መስራት፣ እንደውም አሁን ብዙዎቹ ካምፓኒዎች ከቤት ብቻ የሚሰራ እያሉ ስራ ማውጣት ጀምረዋል ማለት ነው።
እነዚህን አዎንታዊና አሉታዊ ሁነቶችን ያስተናገደው የፈረንጆቹ 2020 ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም ያለፉትን ፈተናዎች ረስተው አዲሱን 2021 በብዙ ተስፋ ሊቀበሉት ዝግጅታቸውን አጠናቀው እየጠበቁ ነው። እኛም የፈረንጆቹን አዲስ አመት ለሚያከብሩ መልካም አዲስ አመት እንዲሆን እንመኛለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።